መካከል የከበረች ቤተ ክርስቲያን በዘመኗ ነበረች። መልካም ጅማሬ የነበራት ቤተ ክርስቲያን፣ ብዙ የታወቁ ቅዱሳን የነበሩባት፣ የቅዱሳን መሰረት የታወጀባት የተጀመረባት፣ ብዙዎች ታላላቅ ነገር ያዩባት፣ ለክርስትና ታላቅ ምንጭና ታላቅ መሰረት የሆነች ቤተ ክርስቲያን ነበረች። በዚች ቤተ ክርስቲያን ድንቅና ታምራት በሙላት ተፈጽመዋል። ሌላ ቀርቶ ደግሞ ይችን ቤተ ክርስቲያን ጌታችን ኢየሱስ ክርስቶስ ራሱ ከጥቂት ዓመት በኋላ ተመልሶ በመንፈስ መርምሮ ስላለችበት ሁኔታ ሁሉ ራሱ መልሶ በዮሐንስ ራእይ ውስጥ ስለዚች ቤተ ክርስቲያን ነግሮናል። እና ስለዚች ቤተ ክርስቲያን ስናስብ ታላላቅ ነገሮች ስላሉባት የኤፌሶንን መልእክት ስናጠና በአእምሯችን ውስጥ ብዙን ብዙ ነገሮች እየመጡ መሆን አለበት። እንዲሁ ዝም ብለን እንደ ተራ ነገር የምንመለከተው እንዳልሆነ ቅድሜ ያሳያቸዋለሁ። አይተናል፣ ተካፍለናል። በዚህ የተነሳ ይሄ ክፍል በተለይ ከቁጥር 14 እስከ 21 ያለውን ሳስብ ጥቂት ጊዜ ወስዳለሁ ብያችኋለሁ። ምክንያቱም መሰረታዊ የሆነ ነገር በውስጡ ስላለበት ነው። ይህም ሐዋርያው ቅዱስ ጳውሎስ በእግዚአብሔር በአፍ ፊት የሚንበረከክበት የከበረ ነገር ስለነበረው በዚህ የተነሳ ይህ እግዚአብሔር ሰው በእውነት የሚናገረውን ነገር መንፈስ ቅዱስ እንዲገልጽልን ስለምፈልግ በእውነት ራሳችንን እስቲ ለጌታ በእውነት ራሳችንን ዝቅ አድርገን እግዚአብሔር ወይ አስተምረን ብለን በጸሎት በፊቱ እንቀርባለን። እግዚአብሔር አምላካችን፣ ይህ ትምህርት ቀላል ትምህርት አይደለም። አንተ የከበረ ነገር የሰጠህን ስለሆነ አክብረን እንድንመለከተው እርዳን። ይቺ ምሽት ለወገኖቼና ለእኔ የከበረች ምሽት ትሁን። ምናልባት ወገኖቼ ይህንን ክፍል አይምሯቸው ከሚገምተው በላይ ደጋግመው አይተውት ሊሆን ይችላል። ነገር ግን በዚች ምሽት ልዩ የሆነ ነገር የምንመለከትበት ምሽት ይሆንልን። ጌታ ሆይ እውነተኛ አስተማሪያችን አንተ ሁን፣ ተናጋሪያችን አንተ ሁን፣ መካሪያችን አንተ ሁን። ጌታ ሆይ ከዚህ በፊት ካየነው ውጪ በአዲስ መገለጥ ወደዚህ ክፍል ውስጥ እንገባለን። አይምሯችንን ህሊናችንን ሁሉ አንተ ተቆጣጠረው። ጌታ ሆይ ለጆሯችን አትናገር፣ ለልባችን ተናገረ። ጌታ ሆይ ይሄ ባሪያ ይህንን ቃል በሚያካፍልበት ጊዜ ከሱ የሆነ ነገር ሳይሆን ከመንፈስ የሚቀበለውን ነገር እንዲናገር አንተ መልሰህ ለራሱ እንኳን ያደምጠው ዘንድ የሚናገረውን ባሪያን ሳይቀር አንተ በመንፈስ ቅዱስ ኃይል በድንቅና በተአምራት ተቆጣጠር ነው። ይቺ ጊዜ ተራ ጊዜ አይደለች፣ የከበረች ጊዜ እንደሆነች ለልባችን መስክርልን። እግዚአብሔር መንፈስ ቅዱስ አስተምረን፣ ተናገረን በጌታ በኢየሱስ። ይህ እግዚአብሔር ባሪያ በእግዚአብሔር ፊት ነው የቀረበው። በእግዚአብሔር ፊት መቅረብ አይደለም፣ ቁጭ ብሎም አይደለም፣ ተንበርክኮ በእግዚአብሔር ፊት አንድ ነገር ይጠይቃል። ያም የሚጠይቀው በውስጥ ሰውነታችሁ በኃይል እንድትጠነክሩ ነው የምፈልገው ይላቸዋል። እኔ እግዚአብሔርን የምጠይቀው በውጭው ነገር እንድታድጉ አይደለም። ሰው ሊያየው በሚፈልገው፣ በሚሸለመው፣ በሚሸላልመው አይደለም። እኔ በእግዚአብሔር ፊት የምማልደው፣ እኔ በእግዚአብሔር ፊት የምቃትተው፣ እኔ በእግዚአብሔር ፊት የምጋደለው በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ይላችኋል። የልጅ ልጆች እግዚአብሔር እግዚአብሔር ሰጥቶኛል። በተለይ አሁን በቅርብ ጊዜ የተወለደ ልጅ ነበረና በቅርብ ቀን ገና 6-3 ወር እንዳለፈው አራተኛ ወሩ ላይ ሐኪም ዘንድ ለማየት እድገቱን ለመመልከት ወደ ሐኪም ዘንድ መሄድ ነበረበትና አስቀድሞ የተደረገው ነገር አንድ ህፃን ልጅ በሶስት ወር ውስጥ ሊያሳየው የሚችለው እድገት አለው ወይስ የለውም ብለው ነበረ ቼክ የሚያደርጉት። በሶስት ወር ውስጥ አንገቱ ጠንክሯል ወይ? ድምፅ ያዳምጣል ወይ? ወደ ግራና ወደ ቀኝ ይላሉ ወይ? ድምፅ ወዳለበት ይዞራሉ ወይ? ምክንያቱም በትምህርታቸው መሰረት አንድ ህፃን በሁለት ወሩ፣ በሶስት ወሩ፣ በስድስት ወሩ፣ በዘጠኝ ወሩ፣ በአንድ አመቱ ሊያሳየው የሚገባ እድገት እንዳለ ይመዘናል። ይህ እግዚአብሔር ባሪያ አሁን የሚላቸው እነዚህን የኤፌሶን ቤተ ክርስቲያን አሁን እንድታድጉ የምፈልገው ተወልዳችኋል፣ በመንፈስ ተወልዳችኋል፣ ነገር ግን በውስጥ ሰውነታችሁ እንድታድጉ ደግሞ እኔ ማልዳለሁ ፈልጋለሁ ይላችኋል። እያንዳንዳችን አንዳንድ ሰዎች በቅርብ ጊዜ አይደለም ጥቂት አመታት አልፏል። አንድ ጓደኛ ነበረኝ። ይህ ጓደኛዬ ሚስት እፈልጋለሁ ብሎ አንድ ሰው ይነግረዋል። ሲነግረው ከኒትን ለምን አታገባም ብሎ ይነግረዋል። ብሎ ሲነግረው ሌላው ቀበል አረገና የውስጥ ውበቷ እንደ ውጭው ነው ወይ ብሎ ጠየቀው። በጣም ስትራይክ አደረገኝ። ይህ ሰው የሚፈልገው የውስጥ ውበት እንደሆነ የውስጥ ውበት ከውጭ ውበት ይበልጣል። ወገኖች የውስጥ ጥንካሬ፣ የውስጥ ብርታት፣ ይህንን በማሰብ ነው እኔና እናንተ በዘመናችን በቀሪ ዘመናችን ስለ ክርስትና ሕይወታችን ስናስብ በውስጠኛው ሕይወታችን ውስጥ ስለሚደረገው ነገር ነው ልናስብ የሚያስፈልገው። በዚህ የተነሳ ስለ ውስጣዊው ሕይወታችን መጠንከር ጉዳይ ጥቂት ነገር ማንሳት እፈልጋለሁ። ባለፈው ትዝ ይላችኋል አንድ ነገር አንስቼ ነበር። ያም ያነሳሁት አንድ የታወቀ በጣም ሚሊዮነር የሆነ ሰው ባለቤቱ ተቸግራ ወደ አንድ አገልጋይ ዘንድ ትመጣና ባለቤቴ እጅግ በጣም ባከነ፣ በጣም ስራ ወዳድ ነው፣ ይታገላል፣ እረፍት አጣ፣ በመባከኑ የተነሳ ምንም ጊዜ ለቤተ ክርስቲያን ለህይወቱ ጠፋ ብላ ተቸግራ ወደዚህ ወደ እግዚአብሔር አገልጋይኛ ሲያስተምር ለነበረ ሰው መጣ። ስለዚህ ችግሯ ታዋየዋለች። እውነትም ሲመለከት ህይወቱን ይሄ ሰው ያውቀዋል። የዚህ ሰው ንብረት ሲለካ ለልጅ ልጆቹ ምንም እንኳን ዛሬ መስራት ቢያቆሙ ለልጅ ልጆቹ ለረጅም አመታት ሊበቃ የሚችል ሀብትና ንብረት ያለው እጅግ በጣም እጅግ በጣም ሀብታም ሰው እንደሆነ ያውቃል። ነገር ግን ምንም ነገር እንደሌለው ሰው ነው እየባከነ እየሮጠ ያለው። በዚህ የተነሳ ግራ ግብት ብሎት ይሄ ሰው ሄዶ እንዴት ነው እንደዚህ አይነት መባከን በህይወት በዛ ብሎ ሲጠይቀው እኔ ገና በልጅነቴ ሀይ ስኩል ጨርሼ ወደ ስራ አለም ከመግባቴ በፊት ወላጆቼ የኖሩበት የነበረበት ቦታ ካቢን ውስጥ ስለነበር ዮሐንስ 1:12-13 ሁለት ነገር አለ። ኃጢአት ሲገዛን ከአባታችሁ ከዲያብሎስ ናችሁ ይላል። ምክንያቱም የክፉ መንፈስ ሰውን ሲገዛው ከእግዚአብሔር ልጅነት ሊያወጣው ሊነጥለው ይፈልጋል። አንድ ሰው ይህንን በላይ ያለውን ሲያስብ በምድር ያለውን ነገር መጣል ሲጀምር በውስጥ ሕይወቱ መጠንከር ይጀምራል። የመንፈስ ቅዱስ ሥራ ይሄ ነው ወገኖቼ። የመንፈስ ቅዱስ ሥራ የውስጥ ማንነታችንን ማጠንከር ነው። የውስጥ ማንነታችን እንደ ልጅ ሕይወት እንዳለው ነገር የሚያድግ ነገር ነው፣ የሚጠነክር ነገር ነው፣ የሚጎለምስ ጠባይ አለው። ይህንን የማሳደግ ኃላፊነት እንደ ቤተ ክርስቲያን አገልጋዮች አለብን። እንደ ቤተሰብ ኃላፊነት አለብን። እንደ ወላጅ ኃላፊነት አለብን። በግላችንም ደግሞ የመጠበቅ ኃላፊነት አለብን። ይህ የውስጥ ሰውነታችን የመጠንከሩ ነገር ወሳኝ ነው። መንፈስ ቅዱስ ወይም የእግዚአብሔር ቃል ከሚያረጋቸው በቤተ ክርስቲያን ይናገራል፣ ይወቅሳል፣ ያስተምራል። መንፈስ ቅዱስ በአስተማሪዎች በግለሰቦች ይጠቀማል። በሕይወታችን በሚፈጠሩ ነገሮችን አልፎ ጣልቃ ገብቶ ነገሮችን መቀየር ይችላል፣ ያስተካክላል፣ ይመክራል፣ ይወቅሳል፣ ያጽናናል። በውስጥ ሰውነታችን እንድንጠነክር አዲስ ነገሮችን ይገልጣል። አንድ ትልቁ ነገራችን መወለዳችን፣ ጌታ ኢየሱስ ክርስቶስ እንደ ግል አዳኛችን አድርገን መቀበላችን ብቻ አይደለም፣ በቂ ብቻ አይደለም። እሱ እጅግ በጣም አስፈላጊ ነገር ነው። ነገር ግን በውስጥ ሰውነታችን ማድረግ ያስፈልገናል። አንዳንድ ነገሮችን ምናልባት ከትናንትና ወዲያ ለነበራችሁ ሰዎች ላልነበራችሁ ሰዎች በውስጥ ሰውነታችሁ ያላችሁ እድገት የቱን ያህል እንደሆነ ከምትመዝኑበት አንዱን ነገር ከትናንትና ወዲያ ካስተማርኩበት ምሳሌ ተነስቼ ጥቂት ነገር ገልጬ ላሳያችሁ ፈልጋለሁ። ላልነበራችሁ ይጠቅማችኋል ብዬ ስለማስብ ነው። ይህንን ምሳሌ የታወቁት ዶክተር ቻርልስ ስታንሊ የተባሉት ሰባኪ ከጥቂት ዓመታት በፊት ሲያስተምሩበት በሌላ ነገር ሲጠቀሙበት ከእሳቸው የወሰድኩት ምሳሌ ነው። እጅግ በጣም ለእኔ ጠቅሞኛል፣ ለማስተማር አግዞኛል፣ ረድቶኛል። በተለይ ሰዎች ራሳቸውን እንዲነኩበት፣ ራሳቸውን እንዲያዩበት፣ እንዲመለከቱበት፣ ራሳቸውን እንዲመዝኑበት፣ ራሳቸው እንዲጠቀሙበት የማደርገው ነገር ቢኖር ይህን ምሳሌ በመንገር ነው። እኚህ ሰው አንድ ጊዜ ሲናገሩ አንድ ሰው የልደት በዓሉን ለማክበር ብዙ እንግዶች ተሰብስበው ብዙ ቤተሰቦች ተሰብስበው እያሉ ሰርፕራይዝ ከመባሉ በፊት ቤቱ በሙሉ በሰዎች ተሞልቶ እያለ አንድ ሰው ለበዓሉ የሚሆነውን ኬክ ተሸክሞ ሲመጣ ድንገት ሳሎኑ አካባቢ ሲደርስ አደናቀፈ። እከሌ ይህን አድርግ እንዲህ አድርግ መጥለጊያ አንተ እከሌ እንዲህ አይነት ሞልወይ አንተ አንተ ይህንን አድርግ አንተ ወደዚህ ይህን ዞር አድርግ ብለው የማስተዳደር ኳሊቲ ያላቸው ሰዎች ይህን ስርዓት ይህን ትእዛዝ መስጠት ጀመሯል። አንዳንዶቹ የማዘን ባህሪ የነበራቸው አይዞ ምንም አይደለም እኮ እንዲህ አይነት ነገር እኮ ሊሆን ይችላል ብለው ከንፈራቸውን እየመጠጡ ሰውየውን ለማጽናናት ሞከሩ። አንዳንዶቹ የመስጠት ደግሞ ባህሪ በውስጣቸው የነበረ ግድ የለም እኔ አሁን ሂጅ፣ ይህን ኬክ ከዚህ የተሻለ ይዤ እመጣለሁ፣ ገንዘቡን ምራት ይከፍላለሁ ማለት ጀመሯል። አንዳንዶቹ ደግሞ የማስተማር ባህሪ ውስጣቸው ወዲያው የነበረ በዛ ሞመንቱ እንኳን ብቅ ብለው ተጋብለው ለምን እንደወደቅ ከእጅ እንዳመለጠ ምክንያቱ ይገባሃል ብለው ለማብራራት ይሞክራሉ። አሉ ትመለከታላችሁ፣ እያንዳንዱ ሰው የውስጥ ባህሪው በዛች ቅጽበት ባላት ሰከንድ ውስጥ ድንገት ባልተጠበቀ ሰዓት ተገለጠ ብለው ሌሎቹንም ሰባትና ስምንት ባህሪዎች መግለጥ ጀመሩ። እናንተ እግዚአብሔር ሰዎች ራሳችሁን ሲመስሉ በእግዚአብሔር ቃል ውስጥ ድንገት ያልተጠበቀ ነገር በሕይወታችሁ ሲመጣ፣ ድንገት ያልተጠበቀ ነገር በልጆቻችሁ ሕይወት ሲከሰት፣ ድንገት ያልተጠበቀ ስልክ ሲደወል፣ ድንገት ያልተጠበቀ ሪፖርት በሕይወታችሁ ውስጥ ድንገት ብቅ ሲል እንዴት ነው የምትመልሱት? ሪያክሽናችሁ እንዴት ነው? መዝኑት? ትቆጣላችሁ? የውስጥ እድገታችሁ ምን ይመስላል? የውስጥ ሰውነታችሁ ጥንካሬው ምን ይመስላል? አንዳንድ ቤተ ክርስቲያን ችግር ድንገት ሲመጣ ሲገለጥ፣ ወጀብና አውሎ ነፋስ ሲመጣ በሕይወታችሁ እንዴት ነው የምትመልሱት? የውስጥ ማንነታችሁ እንዴት ነው የሚገለጠው? ብዙ ጊዜ በቤተ ክርስቲያን በሰው አይምሮና ሕሊና ውስጥ ብዙ ጦርነት፣ ብዙ ውጊያ፣ ብዙ ሰልፍ እንዳለ ይነገራል። እርግጥ ነው አለ። እስካሁን ካልገጠማችሁ ጥቂት ቀን በኋላ ሊገጥማችሁ ይችላል። በዚህ ውስጥ ውጊያ እንዳለ ማወቅ፣ ጠላታችን እንደማይተኛ ካወቅን፣ በድንገት በተፈጠረ ነገራችሁ በውስጥ ሰውነታችሁ ካደጋችሁ ምን አይነት ምላሽ ከዚህ በፊት ሰጣችሁ? በምላሻችሁ ታዝናላችሁ፣ ትጸጸታላችሁ፣ በእግዚአብሔር ቃል ትመዝናላችሁ። ለሚናወጡ ወንድሞችና እህቶቻችሁ በውስጥ ሰውነታችሁ በጠነከረ ነገር ነው እየተማሩም በሄዱ ቁጥር በልጅነት ባህሪ ቢያጠፋሁትን ነገር መለስ ብዬ መለከታለሁ። ዛሬ በእህቶቻችን መካከል ብትመለከቱ ቢማሩ ባይማሩ የተፈጥሮ ባህሪያቸው ወደ አንድ በኩል ይጎትታቸዋል። በወንዶች መካከል ብንማር ባንማር የተፈጥሮ ባህሪያችን ወደ አንድ በኩል ይጎትተናል። ወገኖቼ የተፈጥሮ ባህሪያችንን መረዳታችን ለክርስትና እድገታችን ወሳኝ ነው። አንሪያሊስቲክ የሆነ ኤክስፔክቴሽን አናርግ። እኔ ዛሬ በብዙ መልክ የባለቤቴን ሪያሊስቲክ የሆነውን ባህሪዋን አውቃለሁ። ቢያንስ ቢያንስ እንደ ሴት ሾፒንግ እንደምትወድ መረዳት መቻል አለብኝ። እኔና እናንተ ሾፕ ገብተን ወንዶ እንደ ወንዶች የምንፈልገውን ነገር ገብተን ፒካርግን መውጣት የወንዶች በሙሉ ባህሪ ነው። ሴቶቻችን ጊዜ ወስደው አገላብጠው አይተው የመመልከት የነጭ የጥቁር የአፍሪካዊ የመማር ያለመማር ባህሪ አንድ ነው። አንዳንድ ጊዜ ወደ ሾፕ እንሄድ በተባልኩበት ሰዓት መጽሐፌን ይዤ ነው የሚሄደው። እንደ ድሮ አልጨቃጭቅም። ባይሆን አንድ ጥግ ይዤ መጽሐፌን እያነበብኩ እጠብቃለሁ። ወገኖቼ የባህሪ ልዩነት በቤተ ክርስቲያን ውስጥ ወደፊት እንመለከታለን። የልብ ሐዘን አፉም ደግሞ ምሬት የመንፈስ ዝግጠት የስጋ በሽታን ከማምጣት የሚጠብቅ ነገር በባህሪ ልዩነት መካከል እንዳለ ካወቅን በውስጥ ሰውነታችን እንዴት መጠንከር እንደምንችል ልንረዳ እንችላለን። እግዚአብሔር የፈጠረውን ስብዕና አይለውጥም። ፈረንጆች ምን ይላሉ? God never changes our personalities, but he changes our character ይላሉ። ባህሪያችንን ይለውጣል፣ የተፈጥሮ ስብዕናችንን ግን አይለውጥም ይላሉ። እኔና እናንተ ብርታታችን ምንድን ነው? ድካማችን ምንድን ነው ብለን ስለ ራሳችን ካወቅን በውስጥ ሰውነታችን በድካማችን መጠንከር እንዴት እንደሚያስፈልገን ልንጠነቀቅ እንችላለን። እነዚህ የተለያዩ ነገሮች ምን እንደሚመስሉ በሚቀጥለው ሳምንት ጥቂት ላሳያችሁ ይችላሉ። ምክንያቱም ስለሚያግዙን ነው። የውስጥ ባህሪያችን እንዴት እንደሚጠነክር እንድንረዳ ለማድረግ ነው። በውስጥ ባህሪያችን ውስጥ አገልጋዮች መካከል ይገለጣሉ። ወገኖቼ በፓስተሮች መካከል፣ በዲያቆናት፣ በሽማግሌዎች መካከል፣ በዘማሪዎች መካከል ብዙ ማንነት ይገለጣል። የጠነከሩ በውስጥ ሕይወታቸው የጠነከሩና ያልጠነከሩ አገልጋዮች አሉ። እነዚህን አገልጋዮች አብረናቸው ልናገለግል ልንወጣ ልንገባ ካስፈለገን ይህ እግዚአብሔር ሰው እንደሚናገረው በውስጥ ባሉ ማንነታችሁ እንድትጠነክሩ እነዚህን አገልጋዮች በዛ ካላየናቸው ሊጎዱን እኛም ልንጎዳቸው እንችላለን። እንደ እግዚአብሔር ሰዎች አብረናቸው ልንኖር ልንቀበላቸው የውስጥ ማንነታቸውንና ውበታቸውን ልናይ እንችላለን። ጠዋትና ማታ ድክመታቸውን እየጠቆምን እኛም ከእነሱም ጋር አይጥና ድመት ሆነን እንኖራለን። እግዚአብሔር ከዚህ ይጠብቀን። ወገኖች በውስጥ ማንነት መጠንከር ማለት እንደዚህ ነው። ይህንን ነው አብረን ልንካፈል የምፈልገው። እንዴት ነው ይህንን ተግባራዊ የምናደርገው ወደሚለው ክፍል ነው ከሚቀጥለው ሳምንት ጀምሬ። የሰው ሰብአዊ ባህሪ ምን ይመስላል? የለም። ነገር ግን ኃጢአት ሆነ ኃጢአትን በትእዛዝ ምክንያት ያለ ልክ ኃጢአት ይሆን ዘንድ ኃጢአትም እንዲሆን ይገለጥ ዘንድ በጎ በሆነው ነገር ለእኔ ሞትን ይሰራ ነበር። ሕግ መንፈሳዊ እንደሆነ እናውቃለን እያለ እኔ ግን ከኃጢአት በታች ልሆን የተሸጥኩ የሥጋ ነኝ። የማደርገውን አላውቅም፣ የምጠላውን ያንን አደርጋለሁ። ዳሩ ግን የምወደውን እሱን አላደርገውም። የማልወደውን ግን የማደርግ ከሆንኩ ሕግ መልካም እንደሆነ መሰክራለሁ። እንዲህ ከሆነ ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚያድር ኃጢአት ነው እንጂ። በእኔ ማለት በሥጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና፣ መልካሙን ግን ማድረግ የለብኝም። የማልወደውን ክፉ ነገር አደርጋለሁ፣ ዳሩ ግን የምወደውን በጎውን ነገር አላደርገውም። የማልወደውን የማደርግ ከሆንኩ ግን ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚኖር ኃጢአት ነው እንጂ። ተመልከቱ፣ ይሄ እግዚአብሔር ሰው የሚናገር በትግል ውስጥ ነው ያለው። ውስጡ የሚታገል ነገር አለው። ወደ ግራ ይጎትተዋል፣ ወደ ቀኝ ይጎትተዋል። የሚወደውን ነገር እንዲያደርግ የሚጎትተው ነገር አለ። የማይወደውን ነገር እንዲያደርግ የሚታገለው ነገር አለ። በዚህ የተነሳ ነው ማን ያድነኛል ብሎ የሚጮኸው። እግዚአብሔር ይመስገን። እግዚአብሔር መንፈስ የምንድንበትን መንገድ ያሳየናል። የእግዚአብሔር መንፈስ ያግዘናል፣ ወገኖች ያስተምረናል። ወደዚህ እውነት ወደ ውስጠኛው ማንነታችን ያሳድገናል። እግዚአብሔር ስሙ የተባረከ ነው ይሁን። ሰው ባለማወቅ የተነሳ ሊጠፋ ይችላል። እግዚአብሔር ግን ወደ እውነት በፍቅር ወደምንገልጠው እውነት ያመጣናል። ስለዚህ የውስጥ ማንነታችን እንዴት እንደሚጠነክር አስቀድመን ስለ ማንነታችን ተረድተን ራሳችንን በራሳችን መዝነን በእግዚአብሔር ቃል መስታወት ራሳችንን አይተን ክርስቶስን ወደ መምሰል እንዴት ማደግ እንደምንችል ከሚቀጥለው ሳምንት ጀምሮ ደግሞ ይህንን ትምህርታችንን እያሰፋን እንሄዳለን። እርግጠኛ ነኝ የኤፌሶን ትምህርት ጥናት ብዙ ነገር አብሮ እንደሚያመጣ እንመለከታለን። እግዚአብሔር ይባርካችሁ። ጥያቄ ካለ እንዲሁ ትምህርታችንን ምን እየመሰለ እንዳለ አስተያየት ካላችሁ፣ ጥያቄ ካላችሁ እድል እሰጣችኋለሁ። ጥቂት ጊዜ አብረን እንቆያለን። ነገር ግን ይህ ከሆነ በእኔ በኩል የዛሬውን ጨርሻለሁ። ጌታ ይባርካችሁ። እንግዲህ ሌላ አንድ ወገን እንዲጸልይልን እናደርጋለን። ጥያቄ ካላችሁ በዚህ ነገር ብንነጋገር ብላችሁ በምታስቡት ነገር አንዳንድ